ጥሩ ነገር ነው። ስለዚህ አንድ ሰው አሁን ቀድማ አብርሽ እንዳልከው እኔ ለቃይ ማይሄ የጸጋንና ነጻ የሆነውን እግዚአብሔርን ስጦታ መቀበል ትግል ነው ለኛ። ምክንያቱም እየሰራን መኖርን ነው የለመድነው። በራሳችን ሲሆን ደስ ይለናል፣ ክብርንም ለኛ ያመጣል። እንትናችንን የጥራታችንን ውጤት ስናገኝ ነው ደስ የሚለን እንደ ሰው ልጆች። ይሄ በመንፈስ ያለውን ይሄ የዘላለምን ህይወት ለመቀበል በጸጋ አንዱ የሚቸግረን የሰውን ባህሪ ይመስለኛል። እና አንድ ሰው መጥቶ አይ ይሄ ነገር እኔ አላስተማመነኝም፣ እኔ በጾም በጸሎት በመመጽወት አንዳንድ ነገሮች በማረግ ነው የምሞክረው ለመጽደቅ ቢል ምንድን ነው ችግሩ? በእግዚአብሔር ያምናል መጽደቅም ይፈልጋል። እችኛዋ ጎዳና ብዙ አሁን ያልናት የእምነት ጎዳና የጸጋን በእምነት የመቀበል ጎዳና ብዙ ኮንፊደንስ አትሰጠውም እና እኔ በስራ ነው የምጸድቀው ቢል ምንድን ነው የምንለው? ምን ነው ችግሩ?
እኔ እንደው ምናልባት ከንትን ደግሞ ይህን ጉዳይ ከንትኑ ጋር ትንሽ አያይዘን ብንሄድበት፣ ይህ አሁን ጸሎት፣ ጾም፣ ምጽዋት፣ በጎ ስራ፣ ሌሎችን መርዳት የሚሉ ነገሮች በመሰረቱ ጥሩ መሆናቸውን እኔ እንደው በማጽናት ብንጀምር ደስ ይለኛል። ስለምን አንዳንድ ሰዎች እንደው የለ በስራ አይደል የሚጸደቀው ሲባል እነዚህን ነገሮች ከቶኑ እርባና እንደሌላቸው አርገው ምናልባት የሚያስቡ ከሆነ ግር አይደለም። በመሰረቱ እነዚህ አሁን የተባሉት ሁሉ በጌታ ቃል ውስጥ ያሉ ናቸው። እንድንጸልይ፣ እንድንጾም፣ በጎ ምግባር እንዲኖረን፣ ሰዎችን እንረዳ የሚያዝ እግዚአብሔር ነው። ከዚህ የተነሳ ይሄን ጉዳይ ለማስረዳት ብለን እናመጣዋለን እንጂ በጎ ነገሮች ናቸው፣ መደረግም ያለባቸው ነገሮች ናቸው። ግን ሰው በዚህ ነው የምጸድቀው የሚለው አስተሳሰብ አሁን ቅድም አንተ እንዳልከው ነው። በአንዳንድ እምነቶች ውስጥ ለምሳሌ በፍርድ ቀን የሚዛኑ ሁለት ሳህኖች እንደዚህ እንዳሉ አድርገው የሚያስቡ ሰዎች አሉ። እና ሁለት በሚዛኑ ላይ ያሉት ሳህኖች አንደኛው የእግዚአብሔር መለኪያ ልክ ግራሙ እንደሚቀመጥበት አይነት፣ ሌላኛው ደግሞ የእኛ ስራ የእኛ በጎ ስራ እና እዚያ ላይ ተደምሮ ይሄን ከፍ ያደረገው እንደሆነ ጸደቀ ብሎ ሰው እግዚአብሔር ወደ መንግስቱ እንደሚያስገባው የሚታሰብበት ሁኔታ አለ። ይሄ የድምርና የመቀነስ ስራ እንዳልሆነ መጽሐፍ ቅዱስ ቅድም እንዳለው በደንብ ያስረዳል። ለምን የተባለ እንደሆነ ተደምሮ ምንም የሚሞላ ስለሌለ ነው። መጽሐፍ ቅዱስ በጣም ግልጥ አድርጎ የእግዚአብሔርን የጽድቅ ሚዛን ከቶኑ ልንደርስበት ማንችለን እና ያቺ በኢሳይያስ ያለችው ቃል ተደጋግማ ትጠቀሳለች። ጽድቃችን የመርገም ጨርቅ ነው የሚለው። የመርገም ጨርቅ ማለት የአደፍ ጨርቅ ማለት ነው። ቆሻሻ ጨርቅ ማለት ነው። የሚያስከፋ የሚከረፋ ክፉ ስራችን ቢል ኖሮ ነበር በጣም የማይገርመን። ክፉ ስራችን እንደ አደፍ ጨርቅ ነው ቢል አይገርመንም። ግን ጽድቃችን ነው የሚለው እና በማያሻማ መንገድ የእኛ ጽድቅ የሚጎፈን ነው። በእግዚአብሔር ፊት የትም ሊደርስ የሚችል አይደለም፣ የትም ሊያደርስም አይችልም። ከዚህ የተነሳ እነዚህን በጎ ነገሮች ደምረን ለእግዜር የምናሳየው ነገር የለንም እና ለጽድቅ የሚሆኑ አይደሉም፣ ውራጆች ናቸው ብሎ ነው የሚለን ያለና ደግሞ የራሳችንን ጽድቅ ስናቆም የእግዚአብሔርን ጽድቅ መጋፋት ነው። በአንድ ወገን እግዚአብሔር ለጽድቅ ብሎ የከፈለውን ዋጋ ማናናቅ ነው። አይ አንተም አትድከም እኔ ሞክረዋለሁ የሚል የእግዚአብሔርን ጸጋ የመጋፋት አካሄድ ነው እና ከጌታ ቃል ውጭ ነው።
ይሄ ምጽዋትን፣ ጾምን፣ ጸሎትን ጌታችን ባስተማረበት በማቴዎስ ወንጌል አሁን በሰማይ ያለው አባት እግዚአብሔር አባታችሁ እግዚአብሔር አባታቸው ለሆነ ሰዎች ኦልሬዲ ቅድም አብርሽ ባነሳኸው የዘላለምን ህይወት በመቀበል የክርስቶስን ጸጋ በመቀበል የልጅነት ስልጣን ላገኙ ሰዎች የእምነት እርምጃ ነው። እግዚአብሔርን የሚያስደስተው ነው፣ መሆንም ያለበት ነው። መጽወት፣ መጾም፣ መጸለይ ነው። ግን ከአባትነት ነው የሚጀምረው እንጂ አባትነትን አያመጣውም ብዬ አስባል። አይገዛ።
በስራ ብንጸድቅስ፣ ግን በመጠበቅ ብንጸድቅስ የሚለው ሀሳብ ኢቭን ቤተክርስቲያናት ከተመሰረቱ በኋላ እንኳን ቤተክርስቲያን ውስጥ ገብቶ ይሄ ትምህርት በጣም በጥብጧቸው እንደነበረ በተለይ የገላትያ ቤተክርስቲያናትን እንደ ምሳሌ ማንሳት ይችላል። እና ጳውሎስ ለነዛ ቤተ ክርስቲያናት በግልጥ በክርስቶስ በማመን እንደሆነ ደህንነት የሚያገኙት የዘላለም ህይወት እንደሚያገኙት አስተምሮ ሲያበቃ፣ ያው እንግዲህ ዞር ሲል ደግሞ ለሌላ አገልግሎት ወደ ሌላ ቦታ ያው እውነተኛ ወንጌል እንደነበሩ አስተኞች ነበሩ፣ እውነተኛ አስተማሪዎች እንደነበሩ አስተኞች ነበሩና እነሱ ገብተው በህግን በመጠበቅ እንደገና መጽደቅ እንደሚችሉ ሲያስተምሯቸው የጻፈው መልእክት ስናይ በተለይ ገላትያ መልእክት በጣም በእጅግ ሀዘን ውስጥ ሆኖ እንደጻፈው እናስባለን። ቀጥታ ወደ ነጥቡ ነው የመጣው። ገና ምዕራፍ 1 ቁጥር 6 ጀምሮ ስትመለከቱ እኛ ከሰበክነው ወንጌል ውጪ አይደለም እኔም ተመልሼ በመጣና እንደው ሌላ ነገር በሰብክ መልአክ እንኳን ከነ ጳውሎስ በኋላ የተገለጠ ወንጌል ብሎ ከሰማይ መልአክ እንኳን ተገለጠልኝ ብሎ ይዞ መጥቶ እንኳን ከዛ ወንጌል ውጪ መዳን በክርስቶስ ነው ከሚለው ወንጌል ውጪ ይዞ ቢመጣ የተረገመ ይሁን ስኪል ድረስ የተናገረበት በጣም ያዘነበት መልእክት ነውና፣ በተለይ ምዕራፍ 2 ቁጥር 21 ላይ እንግዲህ ጽድቅ በህግ ከሆነ ህግን ለመጠበቅ በመሞከር ከሆነ ህግ መልካም ስራ እየሰራው ጽድቅ አለው ብሎ በማሰብ ከሆነ እንግዲያስ ክርስቶስ በከንቱ ሞተ ማለት በጣም አስደንጋጭ ቃል ነው። እኔ ወደ ጌታ በመጣሁበት ጊዜ በጣም ቻሌንጅ ካደረጉኝ ልቤን ከነኩት ጥቅሶች አንዱ ይሄ ነውና ነፃ ያወጣኝ ቃል ነው። እውነት ነው። በሙከራ ሰው ተጣጥሮ የተለያዩ መልካም ነገሮችን ሰርቼ ጸድቃለሁ የሚል ከሆነ እውነትም መስቀል ላይ የዋለው ኢየሱስ እንደዛ አባት ሆይ ፈቃድ ቢሆን እቺ ጽዋ ከኔ ትለፍ ስኪል ድረስ ያደረሰው በጣም በጣም ፔንፉል ነው። ወደ ጌቴሰማኒ ሄዶ የጸለየው ጸሎት 3 ጊዜ ያውም ኦደብል የሆነ ድምፅ እንኳን አልመጣለትም። ፈቃዴ ነውም ፈቃዴ አይደለምም የሚል ሲጠመቅ እንኳን የመጣ ድምፅ እዛ ጋር አልመጣም። ግን ሰዓቷ ደርሳለች ኑ ተነሱ እንሂድ ብሎ አውቋት ያቺ ጽዋ ለመጠጣት ወደ መስቀል ሲሄድ ሲጨክንበት ነው የምናየው። እግዚአብሔር እዛ ኃጢአትን ሲቀጣ ነው የምናየው። እና እውነት ነው በከንቱ ነው ማለት ነው የሞተው። በሌላ መንገድ ድን አለው ብሎ ሰው ካሰበ የጌታን ስራ ከንቱ ማድረግ ነው። እና
ስራ እንደ ከንቱ የመቁጠር
በጣም ሌላም አደጋ ውስጥ የሚከት አስተሳሰብ ነው።
ግን ሊሰወር ይችላል ማለት ነው። አሁን ለገላትያ ሰዎች እንደተባለው ማን ነው እሱ የመተተባችሁ እኮ ነው የሚላቸው። ማን አስማት አረገባችሁ? ምንድን ነው አስማቱ? ፊታችሁ ላይ ኢየሱስ ክርስቶስ ተስሎ ማለት መስዋዕትነቱ በግልጥ አይታችሁት ተምራችሁት ሳለ አሁን እሱን እንዳታዩት እሱን ዋና እንዳታረጉት ይልቅ የራሳችሁን እንድትጎትቱ ማን ነው አዚም ያደረግባችሁ ብሎ ይሄን ይጠይቃል። እና ይሄ ነገር ምንድን ነው የሚያሳየኝ? እኔ አሁን ወንድም አብርሃም እንደጠቀሰው ይሄ ነገር አንዳንዴ አታሎ ሊመጣ ይችላል ማለት ነው። በጎ ስራ አታሎ ሊመጣ ይችላል። ክርስቶስን አልካዱም እነዚህ ሰዎች እኮ መካድ አልካዱም። በዚያ ላይ ብለው ነው እንደ መጣፊያ ነው የደረቡት። እና ይሄ የመደረብ አካሄድ አልፎ አልፎ ሊመጣ ይችላል። እነ ጳውሎስ በነበሩበት ዘመን የመጣ በኋላ እንደመጣ በቤተ ክርስቲያን ታሪክ እናየዋለን። ብዙ ድሪቶ በላዩ ላይ ተደርቦ ያው እንደምታውቁት በተለይ በዘመነ ተሐድሶ እግዚአብሔር የበለጠ እየገለጠ ያንኑ በእምነት የሚገኘውን ጽድቅ እየገለጠ መጣ። በነገራችን ላይ አሁን 500ኛ ዓመቱ ሊከበር ነው የተሐድሶ። እና እኔ የሚያሳየኝ ምንድን ነው አደጋው ሁልጊዜም አለ። ሰዎች አንዳንድ ነገር በማድረግ አንድ ቦታ ላይ የሚደርሱ የመምሰሉ ነገር በጣም ተፈጥሯዊ ግፊት አለ። አዎ። እና መከላከል ያሻል ይህንን የክርስቶስን ማነው እሱ መስዋዕትነት ግልጥ አድርጎ በማሳየት
የጽድቅን ስራ በጣም የሚያመጣና የሚያበዛ ይመስለናል። አንዳንድ ጊዜ ስራን ማስቀደም ከጽድቅ በፊት ማስቀደም ስራን መደረብ በጣም እንድንሰራ የሚያደርገን ይመስለናል እንጂ እንድንሰራ እኮ አያደርገንም። መስራት ስላቃተን ነው ክርስቶስ የመጣው። ይሄ እኮ ለብዙ ዓመታት የሰው ልጅ ሞክሮት ያቃተው በእሱም ምክንያት አሁን እንዳልከው ክርስቶስ መጣ እና የሚያሰራን እምነት ነው እንጂ ስራ እኮ አያሰራም። ግን ይመስላል አንዳንድ ሲታሰብ በቃ ስራን በደረብን ቁጥር ብዙ የጽድቅ ስራዎችን የሚያሰራን ይመስለናል። የሚያሰራን ግን ጸጋው ነው እንጂ ቲቶም የሚለው እኮ ይሄንን ጸጋ ላይ ስንመካ ወደ ስራ ያስገባናል። ሰዎች የእግዚአብሔርን ጸጋ እንዲቀበሉ ነው የምናበረታታው። እኛም በዚህ አሁን በዚህ ጥናት ውስጥ በእያንዳንዱ ሴክሽን ኦልሞስት ዮሐንስም ስለሚያነሳው ሰዎች የእግዚአብሔርን ጸጋ በእምነት እንዲቀበሉ ነው የምናበረታታው። የመጽሐፍ ቅዱስ አዋጅም ይሄው ነው
ይሄው ነው እንዲያውም ይቀርታ አንድ ቦታ ላይ አሁን ቀጥታ ስለ ድህነት አይደለም ነገር ግን መንፈስ ቅዱስን እየተሞሉ በነበረበት ጊዜ በሐዋርያት ሥራ ላይ ያ ሲሞን የሚባለው ሰው ገንዘብ አመጣ የለመደው ሁሉ ነገር በገንዘብ ሲሰራ ነው የሚያቀው ሱም ገንዘብ ያስከፈለ ነው የሚሰጠው ገንዘብ አምጥቶ እኔ እጄን የሚጭንበት ሰው መንፈስ ቅዱስ እንዲሞላ ባካችሁን ብሎ ሊገዛ ፈለገ እና እዚያ ላይ የሚለው የእግዚአብሔርን ስጦታ በገንዘብ ልትገዛ አስበሃልና አንተ የተረገምክ ነህ ብሎ ይለዋል ቁጣ ነው የተናገረው ጴጥሮስ በኋላ ለምኑልኝ ብሎ እስኪማጠን ድረስ እና ቁጣ የሚያመጣ ነው በሌላ አነጋገር የእግዚአብሔርን ነጻ ጸጋ ስጦታ በገንዘብ ለመመንዘር መሞከር ራሱ እንደማለት ነው
ለከ ነው ጥሩ በጣም ጥሩ ነው ግን ደሞ ሌላው ደሞ የመጽሐፍ ቅዱስ ጩኸት አብሮ ቅድም ያነሳነው ነው የሚያድነው እምነት ደሞ በስራ የሚገለጥ ነው ይሄ በዮሐንስ ወንጌልም አለ በግልጽ መጀመሪያ መግቢያው ላይ እንዳነሳሁት በተለይ አሁን ምዕራፍ 8ም ላይ ስለሆነን በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ በቃ የእውነተኛ ደቀ መዛሙርት ደግሞ ቃሉን የሚሰሙ ብቻ ሳይሆን በቃሉ የሚኖሩ ናቸው እና አንዱ የደቀ መዝሙርነት መገለጫው ለቃሉ መታዘዝ የጽድቅ ስራ እንደ ፍሬ ሲ እንደሆነ በቃ በዮሐንስ ወንጌል በጣም ይታያል ያችን ሴትም ደግመ ሻጢያት አትስሪ እንዳላት ማለት ነው ዮሐንስ 8 ላይ የጽድቅን ህይወት የተቀበሉ ሰዎች ደግሞ በስራ ያሳዩታል ቀደም እንዳልነው መግቢያም ላይ እንዳልኩት ዮሐንስ 15ም ላይ ይሄንን በጣም አጠንክሮ ይናገራል እና በተቃራኒው ደግሞ ሌሎች ሰዎች ደግሞ አሉ መዳን በጸጋ ነው መዳን በእምነት ብቻ ነው በራስ ስራ አይደለም ስለዚህ ጸድቅ ያለው ክርስቶስንም አመኛለው ስራ ምን ያስፈልጋል አሁን ይሄ መልካም ስራ ውስጥ ኢንቮልቭ ለማድረግ ምን ያስፈልጋል ምንም አይነት ስራ በህይወቴ መስራት አይጠበቅብኝም ከሰራው ጥሩ ካልሰራውም ግን አልሰራውም እንጂ ፈጽሞ ይሄ መዳን ከመልካም ስራ ጋር ግንኙነት የለውም የሚል አሳሰብ ደግሞ ያላችሁ ሰዎች አሉ መዳን በስራ አይደለም እንጂ ከስራ ጋር ግን ግንኙነት አለው ብዬ ነው ማምነው መጽሐፍ ቅዱስ ምን ያስተምረናል እንደዚህ አይነት ሰው ደግሞ እንዴት ነው አድሬስ ምናረጋው መጽሐፍ ቅዱስ ምንድነው የሚያስተምረን ስለ ጸደቅኩ አልሰራም ለሚሉስ ወይም መስራት አያስፈልገኝም ለሚሉስ ምንድነው የሚያስተምረን ቅዱስ ቃሉ
ትንሽ ልጀምርና እንግዲህ አብርሃምን ይጨምርበታል እኔ መቼም ይሄ እርስ በርሱ የሚጣላ በጣም የተወናበደ ትምህርት ነው እኔ ዮሐንስ ወንጌል መነሻችን ነው በጣም ጥሩ ነው ጥሩ መነሻ ነው እሱ ለዚህ ጉዳይም ቢሆን የእምነት መጽሐፍ ነው ዮሐንስ ወንጌል በእምነት እንደሚዳን የሚናገር ነው ይሁን እንጂ ደግሞ ስራንን በጎ ስራንን ደግሞ የሚቃወም ወይም ደግሞ በጎ ስራን እንደሌለ የሚቆጥረው ደግሞ መጽሐፍ አይደለም ምዕራፍ 1 ላይ ህግ በሙሴ በኩል ተሰጥቶ ነበር ይልና ጸጋና እውነት ግን በክርስቶስ ሆነ ይላል ደጋግመን ምንወስደው ጸጋ ምትለዋን ብቻ ነው እየዘረፈን ምንወስደው ጸጋ በክርስቶስ ሆነ ህግ በሙሴ ሆነ ብለን ነው ግን ጸጋ ብቻውን አይመጣም እዚያ ላይ ጸጋና እውነት ብሎ ስለአለ ምንድናት እቺ እውነት ብሎ መመራመር ያስፈልጋል ብየላለሁ ምንድናት እውነቷ እውነቱ ምንድነው በክርስቶስ በኩል የመጣው እውነት ምንድነው ስለኔ በእግዚአብሔር ዘንድ ያለው ማንነት ነው እውነቱ እውነቱ የእግዚአብሔር ባህሪ ነው እውነት ለመናገር እግዚአብሔር አባታችሁ ነው እግዚአብሔር ጻድቅ ነው እግዚአብሔር ቅዱስ ነው እግዚአብሔር ማህሪ ነው እግዚአብሔር ሁሉን ቻይ ነው እግዚአብሔር ኃጢያትን ይቀጣል እነዚህ እውነቶች በሙሉ ተጠቃለው መጡ እንዲያውም አያይዞ ነው እግዚአብሔርን ያየው አንድስ እንኳን የለም ነገር ግን በአባቱ ቅፍ ያለ አንድ ልጅ ተረከው ስለሚል የእግዚአብሔር ታሪክ ማለት ነው እውነት የእግዚአብሔር ባህሪ ትረካ ነው እንግዲያው ያቺ እውነት ከመጣች ከጸጋ ጋር ይቺ እውነት መለኪያ ስታንዳርድ ይዛ መጣለች ማለት ነው ክርስቶስ ያመጣው ጸጋ ይሄንን እውነት የሚያጠፋ ጸጋ አይደለም ይህ እውነት እንዲዳብር በሰው ህይወት ውስጥ እንዲፈካ የሚያረግ ጸጋ ነው ይቺን እውነት መጠበቅ ስላልቻል ይቺን እውነት ሊያስጠብቅ የሚያስችል ጸጋም ይዞ መጣ በሙሴ በኩል ህግ ደንብ ብቻ ነው የመጣው አቅም አልመጣም በክርስቶስ በኩል ግን የመስራት አቅምም ጭምር መጣ። ግን የሚሰራው ስራ መሰረቱ ያውነት ነው። ስለዚህ እኔ ዮሐንስ ወንጌልም ይሄን እግዚአብሔርን ኡነተኛ ባህሪ እግዚአብሔር ማንነት ኡነት የተባለው ነገር እሱን በጣም የሚያሳየን ነው። ቅድም አንተም እንዳነሳው በመራፍ 15 ላይ ቃሎች በእናንተ ቢኖሩ ብሎ የሚናገረው ንግግር ይሄ ነው። በትታዘዙ ማለት ነውና በዚህ አባቴ ይከበራል ደግሞ ምትለምኑትን እግዚአብሔር ይሰጣችኋል ብሎ ይላልና ፍሬ ያለው ህይወት እንግዲያው ከበጎ ስራ ጋር ከመልካም ስራ ጋር እግዚአብሔርን ከመታዘዝ ጋር የተያያዘ ነገር እንደሆነ ምንም የሚያሻማ አይደለም። መድኃኒታችንም ይሄን ገልጦታል። በዮሐንስ ወንጌል ምዕራፍ 14 ላይ እንደሱ ነው የሚለው ያለ ቃሌ ያለው እኔን የሚያምን በቃሌ በርሱ ውስጥ የሚኖር ካለ እኔና ወደ እርሱ እንመጣለን በርሱም ዘንድ መኖሪያ እናደርጋለን ነው የሚለው። እግዚአብሔር በህይወታችን እንዲኖር የሚያረጋው እኛ ለመታዘዝ ያለን ፈቃደኝነት ነው።
15 ላይ ቅርታጋሽ ንጉሴ እኔ ያባቴን ፈቃድ እንደማደርግ በፍቅሩም እንደምኖር በፈቃዴን ብታደርጉ በፍቅሬ ትኖራላችሁ። በፍቅሩ የመኖር እና በፍቅሩ መኖርና ለፈቃዱ መታዘዝ አንድ ላይ ናቸው። ልክ ኢየሱስ አሁን በእግዚአብሔር አብ ፍቅር እኖራለሁ ፈቃዱንም አደርጋለሁ እና ፈቃዴን ብታደርጉ በፍቅሬ ትኖራላችሁ።
ልክ ነው። ይሄ ነው ደግሞ በትምህርቱ ብቻ ሳይሆን እውነት ለመናገር በህይወቱ ማሳይቷል። ጌታ በህይወቱም እኮ ገለጠ አሳየ። የኖረው ኑሮ የጽድቅ ኑሮ ነው። እግዚአብሔርን የመፍራት ኑሮ ነው። የትህትና ኑሮ ነው የኖረው እና እነዚህን በጎ አድራጎቶች እየሰራ ጌታችን ኢየሱስ ክርስቶስ አሳየ። አንድ ጊዜ በዮሐንስ ወንጌል 9 ላይ ምግባት አይቀርም ወደዚያ ያንን ውር አይነ ስውሩን ሰው በፈወሰ ጊዜ ሙግት ተነሳ። ሙግቱ አንተ ይሄን ሰው ታምነዋለህ ወይ እያሉ ወተወቱት ሰውየውን በጣም እና እንዴት እሱ አይኔን አበራልኝ ትላለህ እሱ ኃጢአተኛ እንደሆነ እኛ እናውቃለን አሉት ደፍረው። እና ሰውየው የመለሰው በጣም በማስተዋል ነው። ኃጢአተኛውን ሰው እግዚአብሔር የሚሰማ አይመስልም እስከ ዛሬ ድረስ እንደምናውቀው ይሄ ሰው ኃጢአተኛ ቢሆን ኖሮ እግዚአብሔር አይሰማውም ብሎ የክርስቶስን ጻድቅነት ያካሄዱን የጽድቅ መንገድ እሱን ነው ያጸናው። ጌታችን አሁን መጨረሻ ላይ በሌላ ወንጌል ላይ እንደምናቀው ምን ይላል? ተታላቁ ተልኮን የምንለውን እሱን እናቀዋለን። እዚያ ላይ የሚለው ሂዱ አሕዛብን በአብ ወልድ በመንፈስ ቅዱስ እያጠመቃችኋቸው ይልና ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ቋንቋ እምነት ነው። ልክ ነው። የእግዚአብሔር ቸርነት ነው። ግን ትእዛዛት አሉ። ሐዲስ ኪዳን ጸረ ትእዛዝ እንደሆነ መናገር በፍጹም አያስኬደንም። ትእዛዙንም እንዲሁ ለይስሙላ የሚሰሙት ሳይሆን እንዲጠብቁት አስተምሯቸው ነው የሚለው እና ግልጽ ነው። ወንጌላቱ ራሳቸው ይህን ያሳያሉ ብዬ እላለሁኝ። እንዲያውም ጌታችን በማቴዎስ ወንጌል ላይ በጣም ግልጽ አድርጎ ነው ጽድቃችሁ ነው የሚለው ከፈሪሳውያን እና ከጻፎች ጽድቅ ካልበለጠ በስተቀር ወደ መንግስተ ሰማያት አትገቡ የሚለው ንግግር የሚያሳየው በጎ ስራን የሚያበረታታ እንደሆነ ነው በጣም ግልጽ አድርጎ። ግን ትንሽ ነገር ልጨምር የምፈልገው ይሄ በጸጋ ድኛለሁ ስለዚህ ስራ አያሻኝም እንዳሻኝ ይኖራለሁ የሚለው ንግግር ያን ጊዜም አደጋ እንደነበረ በአዲስ ኪዳን መነሻ ጊዜም ፍንጭ እናገኛለን። አሁን ሮሜ ምዕራፍ 6 ላይ ጸጋ እንዲበዛ በኃጢአት ጸንተን እንኑርን እግዚአብሔር አይበለው ነው የሚለው። እንደሱ ነው የሚለው እኮ በአንዱ በሕያው ቃል ትርጉም ላይ እግዚአብሔር አይበለው ጋድ ፎርቢድ ኢት። እንዴት አድርጎ እኛ እኮ ከኃጢአትና ከርኩሰት ከክፉ ስራ እንድንተርፍ አይደለም የዳን ነው? እንዴት ጸጋ እንዲበዛ በኃጢአት ጸንተን እንኖራለን? እንተወው ነው። በጎ ስራ እንሰራ የሚያበረታታ ነው። ቅድም በያዕቆብም ላይ የተባለው ያለ ስራ የሆነ እምነት ከንቱ ነው እንዳለው በጣም ግልጥ ንግግር ነው። ግን እኔ አንድ ቦታ ብቻ ማንበብ እፈልጋለሁኝ ቲቶ ላይ እሱ በጣም ደግሞ አሳምሮ ይናገራል። መቼም የሐዋርያው ጳውሎስ መልእክት ለቲቶ የጻፈው ላይ ምዕራፍ 3 ላይ ድህነትን በጣም ስዕላዊ በሆነ መንገድ ገልጦታል። በጣም በሚያመረቃ መንገድ ምዕራፍ 3 ላይ ምን ይለዋል? ሰዎች ለገዦች ለባለስልጣኖች የሚገዙ የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን የሚያሳዩ እንዲሆኑ አሳስባቸው ብሎ ቲቶን ይነግረውና ከዛ ምን ይላል? እኛ ደግሞ አስቀድመን ማናስተውል ነበር የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋት በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን ይላል። ይቺ ነበር የቀድሞ ህይወትን የምታሳይናት። የሚገርመው በስላሴ ማናምን ነበርን አይልም። ስለ ዶክትሪን አይደለም የሚያነሳው። እኛ ለምሳሌ ክርስቶስ የሚባል እንደሚመጣ አናቅም ነበር አይደለም የሚለው። ባህሪያችን ነው የሚገልጸው። እንደዚህ ክፉ ባህሪያት ነበሩን እርስ በርስ ጠብ ውስጥ የገባን ባህሪያችን የተበላሸ ነበር። ምግባረ ብልሾች ነበር ነው። ድህነትን የሚያሳየው ከምግባረ ብልሹነት ወደ ምግባረ ሰናይነት ሽግግር እንደሆነ ነው የሚያሳየው። የተበላሸ ምግባር ነበረን። ከዚያ ስንድን ምንድን ነው የሆነው? ምን ይላል? ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መወደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው በመታጠብና በመንፈስ ቅዱስ በመታደስ አዳነን ብሎ ይላል። እና ይቺ የጸጋ ድህነትም እዚህ ውስጥ ተቀምጣለች። የዳንበትም ደግሞ የነበርንበትን አረንቋ አሳይቶ የወጣንበትም ቦታ ደግሞ መልካም እንደሆነ ምስክር አስቀምጧል። እና ይህን ለማድረግ ነው መንፈሱን በእኛ ላይ አትርፎ አፈሰሰው ብሎ ሚለው ያለ። ስለዚህ እኔ
ከዛም ምናልባት ጋሽ ንጉሥ እዚህ ከመውጣት በፊት ስምንትም ላይ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትነግር ፈቅዳለሁ። በመልካም ስራ በጥንቃቄ እንዲጸኑ
ስለ ስራ ነው የሚናገረው። አዎ የሚያምኑ እንዲሰሩ እኮ ነው። በቃ ይሄ ነው ንግግሩ። የሚያምኑ መልካም ስራ እንዲሰሩ በዚህ እንዲጸኑ አስጠንቅቅ ስለሚል ይሄ በጸጋድኝ ያለው ስለዚህ ስራ ምንም ከንቱ ነገር ነው አያስፈልገኝም የሚሉ ሰዎች በእውነት ከመስመር የሳተ ከአዲስ ኪዳን አስተሳሰብ የሳተ መሆኑን እናያለን። እንዲያውም እውነት ለመናገር ይሄ መጽሐፍ በጣም በዝርዝር ነው የሚናገረው። አሁን ለምሳሌ ምዕራፍ ሁለት ላይ ቁጥር 4-5 ስለ ቆነጃጅት ሲናገር የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ራሳቸውን የሚገዙ ንጹሆች በቤት የሚሰሩ እንዲያለ ይምከሯቸው። ከዛ ዝቅ ብሎ እንዲህ ይላል የሚቃወም ሰው ስለኛ ቁጥር 7 ላይ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚወራስን አሳይ። ቁጥር 9 ላይ ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ እንዳይሰርቁ ምከራቸው። ይቺ በተለይ ይቺ ደስ የእግዚአብሔርን ትምህርት የመድኃኒታችንን ትምህርት ደስ እንዲያሰኙ የሚለው በአንድ ትርጉም ላይ እንዲያስጌጡ ነው የሚለው። አትራክቲቭ እንዲሆን፣ ወንጌል ሳቢ እንዲሆን፣ ሰዎችን የሚስብ እንዲሆን በበጎ ስራ እንዲያሳዩ ንገራቸው ነው የሚለው። ይሄ በተጻፈበት አዲስ ኪዳን የሚያምን ሰው እንዴት ለበጎ ስራ ቁብ የለው እንዴት ሊሆን ይችላል የሚል ነው የኔ ጥያቄና በጣም ግልጽ ነው መጽሐፍ ቅዱስ ማለት ነው።
እና አሁን ቁጥር 11 ላይ ቲቶ ላይ ስለመጣህበት ጸጋና ስራ ተቃራኒ ሀሳቦች እንደሆኑ አርጎ የመቁጠር ነገር በአንዳንዶች ዘንድ ይታያል። ጸጋ ነው በስራ አይደለም ጸጋ ነው የሚሉ ሰው ጸጋና ስራ ሚቹዋሊ ኤክስክሉሲቭ የሆኑ አንዱ አንዱን አስወጋጅ ሳይሆን ያው ጸጋ ነው የሚያሰራ። አሁን ቲቶ የደረስክበት ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ወደ ስራ ሲሄድ ይሄም ጸጋ ዛት ሴም ጸጋ ኃጢአተኝነትን ዓለማዊ ምኞትን እየካድን ተስፋችንን እንድንጠብቅ ያደርገናል። ጸጋ ያሰራል እንጂ ጸጋ የስራ ተቃራኒ አይደለም። በአዲስ ኪዳን ብዙ ሳይው የማየው ነገር
እኔ ገርማል። ብዙ ጊዜ እሱን ሳስተምር ጸጋን ምን እለዋለሁ እንዲያው መሰጠው ርዕስ እንደዚህ ያልኩ አዳኝ አሰልጣኝ ጸጋ ያድነናል፣ ግን ደግሞ ለበጎ ስራ ያሰለጥነናል። ይሄንን ሰንጥቀን አንዱን ብቻ ይዞ መሮጥ ተገቢ ነገር አይደለም በፍጹም ማለት ነው።
ያ ብዙዎቹን ማስባቸውን ሀሳቦች ዳሳችኋቸዋል፣ ግን ምናልባት ለመጨመሪያ ክፍል ትንሽ ነገር ለማንሳት እሞክራለሁ። የዮሐንስ ወንጌል ምዕራፍ 8 ቁጥር 11 ላይ ጌታ ኢየሱስ ክርስቶስ ስታመነዝር አግኝተናታል ብለው ያመጣትን ሴት ያው እነሱን ሸኛቸው ማጥያት ያለብኝም ሚል ካለ እስቲ ወራስ ሲል ለካስ እነሱንም ይዞም ይመጣ ጠፍቶ ነው እንጂ ያው እንደዛው ናቸውና አልቻሉም ምንም አይነት ርብጃ ሊወስዱ። የታሉ ከሳሾችሽ? የሉም። እኔም አልፈርድብሽም ብሎ በይ በድሮ ህይወት ቀጥ ምንም ችግር የለውም አይደለም ያላት። ይሄ ተከሰሽ የመጣሽበትን ኃጢአት አቁም። እኔ ማርኩሽ ማለት እኔ ተቀበልኩሽ ማለት ከዚህም በኋላ እንደ ድሮ ቀጥ ማለት ግን አይደለም ብሎ ማቆም ያለባትን ነገር እንደነገራት ያ ክፍል ይናገራልና ሌሎችም የአዲስ ኪዳን መጽሐፍት ትምህርታቸውን ስንመለከት በጸጋ ጸድቀናል ድነናል ብሎ ከዛ በኋላ አያቆምም። በቃ እንግዲህ እንደ ድሮ ሆኖ አይለም። በተለይ ጳውሎስ መልእክቶችን ስናያቸው ምን እንደነበሩ እና በጌታ ምን እንደተደረጉ ምን እንደሆኑ ምን እንዳገኙ ያሳየና ዶክትሪናል የሆኑትን ነገሮች ካነሳ በኋላ የሮሜን መልእክት ማሰብ ይቻላል፣ ኤፌሶንን ማሰብ ይቻላል፣ ቆላሳይስም ሌሎች መልእክቶች እንዲህ አይነት ያጻጻፍ እንትን ተከትለው ነው የተቀመጡት። ይሄን ተረዱ እንግዲህ ሲል ኑሩ ነው ያ እና ተረዱ ወቁ በቃ ተቀመጡ አይደለም። ከዛ በኋላ ተመላለሱ ኑሩ ያለ ሲያዝን መለከታለን እና ይሄ ያዳነ ጸጋ ሚለቅም ጸጋ አይደለም። እንዴ ንክት አርጎ የሚሄድ አይነትም ነገር አይደለም። ሊኖር ከኛ ጋር ሊሆን አቅምና ጉልበት ሊሰጠን አብሮን የሚሆን ጸጋ እንደሆነ ማሰብ ይቻላልና እንደዛማ ባይሆን ኖሮ በተለይ መልእክቶቹ መጀመሪያ ኮስ ይጀምሩ ስለናንተ የተዘጋጀውን ክብር ሳስብ በጣም እግዚአብሔርን አመሰግናለሁ የመንግስቱ ወራሾች በመሆናችሁ ያኔ እናንተ ከተማ መተን የሰበክነው ቃል እንዲህ አይነት ፍሬ ማፍራቱ በጣም ደስ ብሎኛልና ጸልይላችኋለሁ ብሎ ማቆም ነበረበት። ወረገባ ሲል ብዙዎቹ መልእክቶቹ ላይ ሰምቻለሁ ነው የሚለው። አሁን ብዙ ጳውሎስ እንዴት ያረጋላችሁ አሉ እንደዚህ ምን ችግር አለው ሚላላ አሉ መካከላችሁ። እንደዚህ አይደለም ወንጌል፣ እንደዚህ አይደለም በጸጋ መዳን ማለት። ያ ያዳነ ጸጋ እኮ እንዲም እንድትኖሩ አቅም የሚሰጥ መቼም ተጣጣሩ አይደለም። መልእክቱ ስንመለከተው እንደምንም ብላችሁ አይደለም፣ በቂ ነው ያ ጸጋ በራሱ በቂ ነው። ይሄን አቅም ሊሰጣችሁ ይችላልና እኔም እናንተ ጋር ተቀምጬ ያን ሁሉ ጊዜ አስተማርኳችሁ እኮ የጌታ ትዛዛትና ትምርቶች እንዲህ እንድትሆኑ አልነበረም ብሎ በቁጭት ሁሉ የጻፋቸው መልእክቶች ማየት እንችላለን። አንደኛ ቆሮንቶስ 6 ማሰብ እንችላለን። በፊት ሲለማመዱ የነበረውን ነገር እንቀጥሎ እንደ ድሮ ይሄ የጣዖት አምልኮ ጋር ሲኬድ የተለያዩ ስርዓቶች ነበሯቸው። ከዛ ውስጥ አንዱ እንግዲህ ልቅ የሆነ የግብረ ስጋ ግንኙነት ሁሉ ይደረግ እንደነበረ በጣዖት አምልኮ ውስጥና በስጋችሁ ምን ችግር አለው? የዳነው መንፈሳችሁ ነውና በስጋ ሄዳችሁ ፓርቲሲፔት ብታደርጉ ምን ችግር አለው? ሚል አይነት አስተሳሰብ መካከላቸው ሲመጣ እንዴ ስጋ ለጌታ ነው አለ። ስጋ ለጌታ ነው፣ ስለዚህ በስጋችሁ ጌታን አክብሩ ብሎ ነው ምዕራፍ 6 ነው ሁሉ ሲዘጋውና የናንተ እኮ አይደለም ስጋ በመንፈስ ቅዱስ ማደሪያ ነው በዋጋ የተገዛችሁ ናችሁ እናንተ ብሎ መመላለስ እንዴት እንዳለባችሁ ሲያነሳ